አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 10 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 10 በሚያዚያ 21 ቀን የምሽት ሰልፍ በተደረገ በማግስቱ የተገደሉት ቤታቸውም የተጣለው በግንፍሌ ድልድይ በጎጃም መንገድ በኮተቤና ባጋቂ ነበር። በሰልፉ ማግስት ከተረሸኑት መካከል ጥቂት ከሞት የተረፉ ልጆች እንደነበሩ ሰምቻለሁ። ከነዚህ መካከል የተወሰኑት ወደ ተለያዩ ሆስፒታሎች ሂደው ሕክምና አግኝተዋል። ዶክተሮች፣ ነርሶችና የመዝገብ ቤት ሰራተኞች በሙሉ በመተባበር በጥይት የተመቱትን ልጆች ማንነት ሳያሳውቁ ሕክምና እያደረጉ በፍጥነት ከሆስፒታል በማውጣት ሕይወታቸውን አትርፈዋቸዋል። የምታውቀው አጋጣሚ አለህ? እስር ቤት ያወቅሁት በቦ በዚህ ጉዳይ ላይ ሁለት አጋጣሚዎችን ነግሮኛል። እንደ በቦ ከሆነ ቆስለው ሆስፒታል የገቡ ልጆችን ለመታደግ አንድ ቡድን በወጣት ሊጉ የጥቃት ጥበቃ ክንፍ ተቋቁሞ ነበር። አንድ ልጅ ቆስሎ ካመለጠ በኋላ ቤተሰቦቹ ራስ ደስታ ሆስፒታል ይወስዱታል። መረጃው እንደተሰማ በቦና ጓደኞቹ ይላካሉ። እዚያ ሲደርሱ ልጁን ያጡታል። ምክንያቱን ያወቁት በማግስቱ ነው። ቀደም ብሎ ደህንነቶች ቆስሎ በመታከም ላይ ያለ ወጣት እንዳለ ደርሰውበት ነበር። ሆስፒታል በመሄድ የሕክምና ፋይሉን ይጠይቃሉ። ፋይሉ ለጊዜው ይጠፋል። ደህንነቶቹ እንዴት ፋይል ይጠፋል በማለት የዕለቱን ተረኞች ያፋጥጧቸዋል። ይህን የሰማች የሆስፒታሉ የጽዳት ሰራተኛ ልጁ ተኝቶበት የነበረው ክፍል ትገባና ለአስታማሚናቱ ሹክ ትላቸዋለች። እናት ግሉኮሱን ነቃቅለው ልጃቸውን በጋቢ ሸፍነው ይዘውት አምልጠዋል። ሌላው የነበቦ ተልእኮ ደግሞ በጥቁር አንበሳ ነበር። ቆስሎ የተኛን የእኛን አባል መንገደኞች ነበሩ ሆስፒታል ያደረሱት። እንደተለመደው ደህንነቶች ሰምተው ማጣራት እንደሚያደርጉ ጭምጭምታ የሰማች የእኛ አባል ነፍስ የጤና ረዳት ለድርጅቱ መረጃ ትሰጣለች። እነበቦ በፍጥነት ደርሰው እንደ ቤተ ዘመድ ኮሪደር ላይ እግሩን የሚያስታጣ አስመስለው ይዘው ታመለጡ። ይሄ ሁሉ ግን ምን ተፈጸመ? ምን ተነገረ? እንደነበቡ አይነቱ አንት ሁለት በህይወት የተረፉ ጀግኖች ጀግዶቻቸውን መተረክ አይፈልጉም። እሱንም ተወውና እንዳልኩ የዚያን ለጥልቅት ይሁን የሌሎችን ከሙላ ጎደል እና በተበጣጠሰ መንገድ ምርጫው ደርሶናል። ዝርዝሩ ግን የተነገረው እኛም በቅጡ የሰማነው ደርግ ከወደቀ በኋላ ነበር። ማንኛውም ከቀናት በኋላ ሞራላችን እንደገና ተነቃቃ። ከሐዘንና ከድንጋጤ ድባብ ወጥተን ለሌላ ዙር እልቂት ተዘጋጀን። በቃ ጨረስኩ። ትንሣኤ ይህን ካለ በኋላ ከተቀመጠበት ተነስቶ ከመደርደሪያ ውስጥ አንድ ዳጎስ ያለ ፎቶኮፒ የተደረገ መጽሐፍ ሰጠኝ። እነዚያ አውሬዎች ምን እንደሰሩ አንብብ። በተለይ በሰልፉ ምሽት አንድ የሆስፒታል ሰራተኛ ያየውን ተመልከት አለኝ። ደም ያዘለ ዶሴ በጊዜያዊ ወታደራዊ አስተዳደር ደግ ወይም መንግስት አባላት በንጹሃን ዜጎች ላይ የተፈጸመ ወንጀል ዘገባ የልዩ አቃቤ ሕግ ጽህፈት ቤት ጥር 2002 አዲስ አበባ ይላል። እንዲህ አይነት መጽሐፍ ያለ አይመስለኝም ነበር አልኩና መጽሐፉን ይዤ ወደ ቤቴ ሄድኩ። ቅዳሜ ቀን ጀምሬ ሳላቋርጥ በማንበብ እሁድ ቀን ጨረስኩት። ስለ ድርቅ ፍጅት ብዙ ተነግሯል። እዚያ መጽሐፍ ላይ የተጠቀሰው ግን ይፈጸማል ብዬ በእውኔም በህልሜም አስቤም አላውቅም። ገያፓ አባላት ብቻ የሆኑ ሰዎች ብቻ የሰጡትን የምስክርነት ቃሎች ላይ ምልክት አደረግኩ። እነዚያ መካከል 3-4 የሆኑትን ወረቀት ላይ ገለበጥኳቸው። ከትንሣኤ ታሪክም ጋር በሁኔታ በጊዜና በቦታ የሚጣጣመውን ደግሜ ያነበብኩ። ከነዚህ መካከል በሚያዝያ 21 የሰላማዊ ሰልፍ እልቂትና በቀይ ሽብር ወቅት ሁኔታውን የመሰከሩ የሁለት ሰዎች ምስክርነት ነበር። አንደኛው በዳግማዊ ምኒልክ ሆስፒታል ውስጥ የአስከሬን ምርመራ ሰራተኛ ሲሆን፣ ሁለተኛው ደግሞ ሬሳ አንሽ መኪና ሹፌር ነበር። ምኒልክ ሆስፒታል አስከሬን ምርመራ ክፍል እሰራለሁ። የአስከሬን ብዛት ቁጥሩን መለየትና ምን ያህል ነው ብዬ መናገር አልችልም። ከምድር አንስቶ እስከ ጣራ ድረስ አስከሬን በአስከሬን ላይ ተከምሮ፣ የሟቾች ቤተሰቦችም በአስከሬን ላይ እየቆሙ ልጆቻቸውን ሲፈልጉ አይቻለሁ። አስከሬን ናቸው ተብለው ከመጡት መካከል ጥቂቶቹ ሕይወት እየዘሩ ውሃ ውሃ በማለትና ሌላም ነገር በመናገር ይለፈልፋሉ። አንዲት ቀጠን ያለች 20 ዓመት የሚሆናትና አንድ ጠይም ከ20 እስከ 25 የሚሆነው ወጣት ከሌሎች አስከሬኖች ጋር ማንነታቸውን የማላቃቸው ሰዎች አንጥተዋቸው ከሄዱ በኋላ ሴቷ ዶክተር ፍቅሬን ጥሩልኝ አድኑኝ እያለች ትናገር ነበር። ገጽ 263 አምቡላንስ መኪና በሽተኛ ማመላለሱ ቀርቶ በቀይ ሽብር ምክንያት የተገደሉትን ሰዎች እያነሳን ወደ መቃብር ቦታ መውሰድ ጀመር። ተጥለው የሚገኙት በብዛት ፒያሳ፣ አንበሳ ጋራዥ አካባቢ ነበር። አብዛኞቹ እጃቸው ታስሮ ነበር የሚገኙት። ከደርግ ጽህፈት ቤት ሬሳ የምናወጣው ከምሽቱ 1 ሰዓት በኋላ ሲሆን በየከተማው የወደቁትን የምናነሳው ሌሊትና ጠዋት ነበር። በየዕለቱ በግምት በአማካይ ከ20 የማያንስ ሬሳ እኔ በሚይዘው መኪና ይነሳ ነበር። በመደበኛነት የምናነሳው በሁለት መኪና ሲሆን፣ አስከሬን በሚበዛበት ጊዜ ከሌላ ቦታ መኪና ይመጣና ያነሳ ነበር። በማዘጋጃ ቤት ተቀጥረው የሚሰሩ ጉድጓድ ቆፋሪዎችና ቀባሪዎች ስላሉ ይቀብሩ ነበር። በዚህ አስከሬን የማንሳት ሥራ ላይ እስከ 1970 مجب يمان بلابت جيزي نبار سو بكيش بر بيامن قدو بيكا بليو بيكا بتتنيو مجدل اسكاكم درس رف النبارنم جز كولت متوسلسة اسكولت متوسلساسوس يقولو الكيت سكايد ايها فا مريوز چمهونو ليلو چابالات لمن ما فكفك انداد فلقو غراه يمي قبان اگر نبار ين بتمر الكتم درجتات شو بيانس كافرال تيمتو سلسلسين اما تمرت سلسبو على يهتو هايلون يمادان اكد لمن اندال ندفة يمي او قون اگر قادة انساين ايبكوز بقلدي ايها فا تلقو هسف على ما فكفك نو بيامنا لون تقولو ما قومان نبار باتم هونم ما فكفك يتشال نبار مريو تشاتشن عند طواف ايين الدرني نبر نون عبالات اكتاجة يماسيا صالة في النت نبر باتشو ونوم على درقوتم لمن بيلو راساتشو عندك تقل سيرق فونكوا التاوكاتشو راساتشو لمادان ما فكفك يالتشارو مريوش تكتايو تشاتشو انتي تفكفو بيلالو ما فكفكن اي كفتفاتشو انيانم ما فكفك انتي كفنا درقون ترى بتراشيو الكو انيام تكتلنا اتشو ودك لمسالي فاسال تيمتو سلسال تيمة تمرت يمجم مريا وراس يه اديس ابباو يه هابا بين كتانا ابالات كاسب سباسيوتو بتكوما يتعزو تقلو منبرو اندو بچانو يعملتو السنبيون كتاسر بوهالا عملتونو مسارا سلالة ياتشو بمالت مرماريو تشون انا وستادرو تشون ايها الطابالات يالبت بيتوست ما قداتشو ودنيو تشو وستادرو تشون قلو بسون ميزو عملتو انجدي كزي بينك اتنا عبالات مكاكل بايوات يترفو بوهالا جنتا قلو بسو بتشانو كزي بوهالا النسون تكتو ليلوش تمرتو بوراتوست افزانيو تشو تاسرو وين موتو በመጀመሪያ የመጋቢት ወር አስተሳብቻ ዶክተር ተስፋዬን ጨምሮ 6 ቁልፍ የሃባ ሰዎች ሞተዋል። ድርጅቱ እነሱን ተክቶ ትግሉን መከተል እንጂ ማፈክፈግን አልፈለገም። እንደገና በሁለተኛው አስተሳብ 6 ቁልፍ ሰዎች ሞተዋል። አሁንም እነሱን መተካት እንጂ ማፈክፈግ አልተመረጠም። መሞት መተካት መሞት መተካት يبلاو تشاتشن سنات الناشي كنتن يامسك عقلو تي مسلال عندو الجنال ستنبلو كفوك يورا ورا ليلو مرزوتو راسوني قبلال كاريو لالما مارك اييروتا تييت اركفك بطال يبدالاك شو باندي شبوت كامت رييس قارتفع الموي متعلو يعلال اللاك شو لنمسو السبالا يدالو تتقومو بايت شو يازالو وهم بكلاشن كوف يتاجه دالو የባላዮቻችን መጨረሻ ባብዛኛው ይኸው ነበር። የሚገርመው የነሱን ሞት መረጃ አይነግሩንም። እዚያ ሁሉ የማዕከላዊ ኮሚቴና የፖሊስ ቢሮ አባላት መካከል ቀደም ብለው ወደ አቲምባ ጎንደር ለስራ ከሄዱት ሁለት ሰዎች ውጭ ከአዲስ አበባ ያመለጠው አንድ ሰው ብቻ መሰለኝ። ለምን እነሱ እንኳን ተረፉ ካላል በስተቀር ክህደት ፈጸማችሁ ብሎ ማን ሊጠይቃቸው ይችላል? የበይነ ቀጠና አባላት አንዱ ሲሞት ሌላው እየተፈካ በተደጋጋሚ ያልቀዋል። ታንዲት ልጅ በስተቀር በመጨረሻው አካባቢ የተመረጡ ካልሆነ በስተቀር የዞን አባል የነበረ ልጅ በህይወት ካለ የተአምር ተአምር ነው። ለማንኛውም ትግሉን ሳያቆሙ ማፈግፈግን መጠየቅ ውጤቱ ትውልዱን ለሽንፈትና ለእልቂት ዳረገው። ምን ትዝ እንደሚለኝ ታውቃለህ? የኛ ሁኔታ የማይጨው ጦርነትን ታሪክ ያስታውሰኛል። አርበኞቻችን كلاي كاوروبلان بميطال يمرزغاس كسر بمدربان دانا تراشفتا ينددو فالتمتات تنمساري يتواقو ما فقفقن تلتو دكت الرقبو تادي عينيا يمايشو أربنيوش كتتا غرباجوش النبرنم بجملة تاتشن قدايو إيراساتشن فاشست منقز مواجوش دقمو إيراساتشن زيوش مونا جونو ما النبر إنياونن بميدر إسقطني قدتما إنيام بتراتشن قراتو تشمينيو قدايو تشمينيو يموتنوم إنياو بميل لمن قدم اندم ما نصفي قرمينيان فكتاس بنورنم كذب لي ويجت مقتل الفلقوم مراف زفين يا ليجوج بمقصدو ولتتشنم سراسل النبرن تغنانيان استي سلندن تليجوج يقل طباين بيهون نغرين تز سلميلو بچا سلو ايه ابا ليجوج كمولا قدل تمساساين اچو ماننا سچي مانن لتوالنا سلتكيتوچو قواتنيوچو اچو وطين أبي سلا أبي بكدم لك يتكس كل مثلين مسكلا الدباباينا أكبا بيوتمد بي سراك جمركو كوراس بوالا لسرا يتقنانيوز ليجنو بركتا سراو تشابرن سرسنال سندقنان يسبزون أبال نبر باسراز قيمتو سلسال سنيام تمرس يمجمري وراس أكبا بيمثلين تيازة بوقتو ዩኒቨርሲቲ ተማሪ ነበር የታዘው በራሱ ጥንቃቄ ጉድለት ነው የድርጅቱን ጥይቶች በትንሽ ካርቶን ውስጥ አድርጎ 6 ኪሎ ዩኒቨርሲቲ ለመግባት ሲሞክር ነበር ዋናው በር ላይ በተበቃዎች ፍተሻ የታዘው እቤቱ ሄዶ ለማስቀመጥ ጊዜ ስላጠረው ወይም ስላልተመቸው አደጋ ላይ ወደቀ አሳቡ ጥይቱን ለጊዜው ዩኒቨርሲቲ መኝታ ቤት አስቀምጦ بليلا كترو لم يغنيو ليج لما استلالف نبار أبي دبزان يوابالات تزوم قراتنا وبسو نبار كإنفرسيو تبقى جمرو ودي بوليس مرمرا كفل اسكي تلالف درس إياسات توقال عندنا عند بيتشا نبار من مونون يالاوكو تغير من قلال نيتشي ودي دولم وسجي لا يوفر لجينو ينميل نبار بيأسفراروت بيأبابلوت بيدبدبوت بيكتكتوت مرسو إيهو نبار يابي متاثر باريجيناتشن يتوستن قداتان تطوال وانناو مواكرنا بتزاماج كوميتيو تشو سيساراسل نبار بدقت لازر مدربو سراج اللي چانا فترو نبار إلاليج اسكي تكاين درس بسوبوتا ويني لدكي توراس ترچالو يابي صنات بكنتوال كرم بدن النفش تقر مزقه استسافرون بهون كوراس بوالا تفتا كتفتا بوالا عند لاي مسراتاتشن تزاي لنيم هنوم الفو الفو سنقناي اندقوا الدنيا اني تشواوت نبار ابي قال دنيا منو مستددونا قدي يو تتواصفونا بانجا قدي درج تاتشن ستامس بنبار بطور من قل لاي تقناين سرايي سراو مسلاهن دي مواقراتشن اندارو جي شرك سيبتات تس يتبتسون سكتل يتقددون سسفا يتبو تشاكون سدرتنا ومولو بلو ياساقين اسكاون الرساوم كزيكي سيبوالا عبدين يغينيوت كأسرا سفتا متبوالانو عبيت انديت دستن داري تداريزو عرفت لجو تولدو نبار لاغر تمهرنت بمصرات لا ايالن انتي سببا لرفت متونو يتغنانينو كزي بوالا لفكت كزياد يتغنانين قويتن انتغنا قليونتاجين تقارتا وقتو የሞባይል ስልክ ስላልነበር እንደተለያየን ቀረን። አቤ የት ነህ? ጌታ ነህ? እኔ ጌታ ነው የምለው። መስቀል አደባባይ አካባቢ ቀበሌ 07 ውስጥ ነዋሪ የነበረ ጓደኛዬ ነው። የእነ ጌታ ቤት አሁን ፈርሷል። ፍላሚንጎ ተሻግሮ በነበረው ረባዳ ቦታ ላይ ነበር። ሽመልስ አብቴ ሁለተኛ ደረጃ ትምህርት ቤት እያለሁ ነው የማውቀው። ቀጠለና ረጅም ፈርጣማ ሰውነት ነበረው። ያደገው ክፍለ ሀገር ከዘመድ ጋር ነበር። ኋላ ላይ ወላጆቹ ወደ ነበሩበት አዲስ አበባ መጥቶ ነው የኖረው። ጌታን በጣም ነው የምወደው። ለነገሩ በጣም የዋህ ሰው ስለነበረ ሁሉም ሰው ይወደው ነበር። ከጌታ ጋር ጓደኞች ስለነበር እቤታቸው በተደጋጋሚ ሄዳለሁ። አራት የሚሆኑ ወንድሞችና እህቶች ነበሩት። የጌታ ቤተሰብ እንደ ብዙ ወላጆች በወቅቱ በኢኮኖሚ ዝቅተኛ የሚባሉ ነበሩ። ጌታ ጨዋና ቁጥብ ነበር። ማንም ሰው የኢሃፓ አባል ነው ብሎ የሚጠረጥረው አልነበረም። እንደ ብዙዎቻችን ሲወጣና ሲገባ ሲንከራተትም አይውልም። ምናልባት የሥራ ድርሻው ጸባይ ሳይሆን አይቀርም። ብዙ ጊዜ ከአካባቢው አይጠፋም። ጊዜ ሳገኝና ቀጠሮ ከሌለኝ እቤቱ ሄጄ ጠራውና ሻይ ቡና እንላለን። ድርጅት ውስጥ ለአጭር ጊዜ አብረን ሰርተን እሱ ወደ ሌላ መዋቅር ሲተላለፍ ተለያየን። ከዚያ በኋላ ስንገናኝ ጨዋታችን ብዙ ጊዜ ከፖለቲካ ጋር አይያያዝም። አንድ ምሽት ሰፈራችን ኦሊምፒያ አካባቢ ፍቅረ ሰላም ቡና ቤት በረንዳ ላይ ቁጭ ብለናል። በመሃል በዋናው መንገድ ላይ ሄድ የነበረ አንድ ሰው ስሙን ጠርቶ ሰላም ይለዋል። ለሰላምታው ምላሽ ለመስጠት ከተቀመጠበት ሲነሳ የሆነ ነገር ወደቀበት። እኔ የተቀመጥኩበት ወንበር ስርም ተንሸራቶ ገባ። ጎንበስ ብዬ ሳይ ሽጉጥ መሆኑን አወቅኩ። ክው ብዬ ቀረው። ጌታ ብዙም አልደነገጠም። ድምፁን ዝቅ አድርጎ ቀስ ብለህ አንሳው አለኝና ወደ ጠራው ሰው በፍጥነት ሄደ። በአጋጣሚ በረንዳው ላይ ሌላ ሰው ስለነበር ከጉድ ወጣን። ሽጉጡን በእግሬ ወደፊት እየገፋሁ ለማንሳት ስዘጋጅ የቡና ቤቱ አስተናጋጅ ወደ ውጭ ሲወጣ በመስኮት ስላየችው ሂሳብ ልትቀበል ወደ በረንዳ ወጣች። ልጅቷ የድርጅታችን ደጋፊ ስለነበረች አውቃታለሁ። ሄደ እንዴ ብላ እሱ የተቀመጠበት ወንበር ላይ ቁጭ አለች። ሰው እያነጋገረ ስለሆነ ቡና ድገሚኝ ብዬ በዘዴ አስነሳዋል። ቆይ ቆይ፣ ሴተኛ አዳሪዎችም የእናንተ አባል ነበሩ? የሰው ጨዋታ ታጠነዛለህ። ይሁን ኮሬኛ ነገር ነህ። እኔ በሙሉ አባልነት የማውቃቸው ሴተኛ አዳሪዎች አልነበሩም። ሌላ አካባቢ ግን እንደነበሩ ሰምቻለሁ። አሁን ያልኩ ፍቅረ ሰላም ቡና ቤት ውስጥ 3 የሚሆኑ ሴተኛ አዳሪዎች ለድርጅታችን ወርሃዊ መዋጮ የሚያዋጡ ነበሩ። ልጅቷ ወደ ውስጥ ስትገባልኝ ሽጉጡን በፍጥነት አንስቼ እጎኔ ሻትኩት። ጌታ ከመነሻው ለምን ሽጉጥ ይዞ እንደወጣ ከያዘም ለምን እንዳልተጠነቀቀ እየገረመኝ ሳለ ሰውየውን ተዘናግቶ ተመልሶ መጣ። በፊቱ ላይ ምንም አይነት የድንጋጤ ምልክት አይታይም። ምንም እንዳልተፈጠረ ሁሉ የሽጉጡን ጉዳይ ትቶ ስለ ሰውየው ደላላነት ማውራት ጀመረ። እኔም የማስበው ስለ ሽጉጡ ስለነበረ የሚለውን ሁሉ አልሰማሁትም። አስተናጋጇ በድጋሚ ያዘዝኩትን ቡና አምጥታ ወንበር ስባ ከእኛ ጋር ቁጭ አለች። ብዙ ሳንቆይ አልቀረንም። እኔ በሐሳብ ስለተዋጥ ብዙም አላወራውም። ሁለቱ መድረኩን ይዘውት ቆዩ። በመጨረሻ ቀኑ እየመሸ ስለነበር ተነሳን። የእሱን ቤት አቅጣጫ ይዘን ስንሄድ ሽጉጥ እንዴት ይዘት ትዞራለህ? ከያስገስ በስርዓት አትይዝም እንዴ ስለው የአባቱ ሽጉጥ እንደሆነና ሊሸጡት ፈልገው ገዢው ቀደም ብሎ የጠራው ሰው መሆኑ ነው፣ በዋጋ እንዳልተስማሙ ይተርክልኝ ገባ። ይህን ኮሚክ የሆነ የኢሃፓ ዲሲፕሊን ለመቀበል አቅም ስላልነበረኝ ተሰናብቼው ተለየሁት። በሱ ቤት እኔም መደበቁ ነው። ለነገሩ በሱ ቦታ ብሆን እኔም ተመሳሳይ የውሸት መልስ መስጠቴ አይቀርም ነበር። ወደ ቤቴ ሲሄድ ሳቄ መጣ። ከሁሉም በጣም ይገረመኝ በፊቱ ላይ ምንም አይነት ለውጥ አለማየቴ ነበር። ሽኩቱ ከፊቱ ሲወልቅ ለማንሳት የተጨነቅኩት እኔ እንጂ እሱ አልነበረም። ከ30 ደቂቃ በላይ በሐሳብ ተውጬ የቀረሁት እኔ እንጂ እሱ አልነበረም። ያልበቃ ብሎት ሕፃን ልጅ ይሁንኩ ይመስል ስለ ሽጉጡ ተረት ተረት መሰል ታሪክ አወራልኝ። አባቱ ሽጉጥ ይቅርና ጩቤ እንኳን ይኖራቸዋል ብዬ አልገምትም። ምን ይሰራላቸዋል? ባለ ሀብት አይደሉ፣ ወታደር አይደሉ። የአባ ነገር እስር ቤት ወንጀል እንደሰማሁት ጌታ በ1970 ዓ.ም ጥር የካቲት ወር አካባቢ ነበር ቆስሎ የተያዘው። ከፍተኛ ጥቂት ወራት ካሰሩት በኋላ ከወላጆቹ ቤት ፊት ለፊት ፍላሚንጎ አጠገብ ገለው ጣሉት። ነፍስን በገነት ያድርገልን ጓደኛዬ፣ መቼም ማረሳም። ትንሣኤ ከመቀመጫው ተነስቶ አንዲት ትንሽ ጉርድ ፎቶግራፍ ሰጠኝ። ጌታነህ ጅንስ የሚመስል ጃኬት አድርጓል። ስልክት ያለ አፍንጫው ላይ ትንሽ ጠባሳ ትታያለች። እንደ ዘመኑ ልጆች ጸጉሩ መለስተኛ አፍሮ ነው። ትንሣኤ ትንሽ ከተከዘ በኋላ ስለሌላኛው ጓደኛው ቀጠለ። አባይነህ አባይነህ የወሎ ሰፈር ልጅ ነው። የዩኒቨርሲቲ ተማሪ ነበር። ቁመቱ ዘለግ ያለና መልኩ ወደ ጠይምነት የሚያደላ ነበር። እኛም ኢህአፓን እንወዳለን እንላለን። ድርጅቱን እንደሱ የሚወድ ሰው አይቼም አላውቅ። ስቀልድበት ኢህአፓው እያልኩ ነበር የምጠራው። ይሄው አጉል ቀልድ ለምዶብኝ አንድ ቀን አንተ ኢህአፓ ብዬ ካፌ ውስጥ ጠርቼው በአካባቢው ተቀምጠው የነበሩ ሰዎችን ትኩረት ስቤ ጉድ ሆነን ነበር። የሚገርመው የአእምሮ ፍጥነት ነበር። መሳሳቴ ገብቶት እየሳቀ ከኢህአፓም ሳልሆን ከመንግስትም ሳልሆን እንዳታስገድለኝ አለና ሰዎቹን አስቆ ስህተቴን እዛው አርሞኛል። በትንሹም ቢሆን ድፍረት፣ ቁርጠኝነትና ደከመኝ ሳይሉ መስራት ከሱ የተማርኩ ይመስለኛል። ስራት ያለበት ስራ ሳይሰራ ከዘገየ ማልቀስ ነው የሚቀረው። ይህን ቀላል ስራ በተባለ ጊዜ ውስጥ ካልሰራን ለምን ድርጅቱን ጥለን አንወጣ ማለት ይቀነዋል። ከአባይነህ ጋር ቅርበታችን የጓደኛ ያህልም ጭምር ነበር። ሁለት የማይረሱኝ ትዝታዎች አሉት። አንድ ጊዜ 4 ኪሎ አካባቢ ስብሰባ ነበረን። ረፈድ ሲል ስለጀመር ከምሳ በኋላ በጣም ቆይተን ነበር የጨረስነው። ከስብሰባ ስንወጣ ረሃብ አጣድፎናል። ገንዘብ እኔ ጋር ይኖራል ብሎ አስቦ በል ምሳ ብላኝ ይለኛል። እኔም ለምሳ የሚሆን ብር ስላልነበረኝ በል ምሳ ግዛልኝ አልኩት። የሚገርመው ሁለታችንም አንድ ላይ ነበር ጥያቄውን ያቀረብነው። የጥምጥሞሹ ሳቅ በሳቅ አደረገን። እዛው ሌላ ግጥምጥሞች ተፈጠረ። ሁለታችንም በየፊናችን ሌላ ቀጠሮ ስለነበረን እቤታችን ሄደን ለመመለስ ጊዜ አጥሮናል። ሶስተኛው ግጥምጥሞች ነበር። ሁለታችንም በጠዋት ስለወጣን ቁርሳችንንም አልበላንም። ቅርብ የዘመድ ቤት ሄደን ለመብላት ስናስብ አራተኛው ግጥምጥሞች አይፈጠር መሰለህ? ሁለታችንም ተመሳሳይ ሰፈር ዘመድ አለን። የአሁኑ ሸራተን ፊት ለፊት የፈረሱት ቤቶች አካባቢ ነበር። ከዚያ በኋላማ ረሃቡ ጠፍቶ ሳቅ በሳቅ ሆን። በዛው ተያይዘን ሄድ። እኔም አጎቴ የጌታነህ እናት ቤት ሄጄ ቡና ተፈልቶልኝ ቤት ያፈራውን በልቼ ወደ ጉዳይ ሄድኩ እልሃለሁ። ዘመድ የምትጠይቁ እየመሰላችሁ ትበሉ ነበር ማለት ነው? በበኩሌ የምሳ ሰዓትና በቂ ሰዓት አይገጣጠምልኝም እንጂ ብቀላውጥ ደስታውን አልችለውም። የራሴው ሰዎች ቤት ነው፣ በዛውም እጠይቃቸዋለሁ። በሁለትም ይሁን በሶስት ወር በመሳሳት በቂ ጊዜ ካለኝ የሚቀርበኝ ዘመድ ቤት ሄድ ነበር። ሾላና አዋሪ አካባቢ ካለው አክስቶቼ እልፍየና የሺ ቤት ጎራላለሁ። 4 ኪሎ ከሆን ያጎቴ ልጅ ከነሚሊ ቤት ሄጄ ቀዳለሁ። ወደ ሽሮ ሜዳም ስከሄድኩ ሌላዋ ያጎቴ ልጅ ትዕግስት እናት ቤት ሄዳለሁ። መሀል ፒያሳ ደግሞ የአባቴ ቤት ነው። አንተ አላቁማት አበይ ጠፍሲሃ እያለች ሸዋዬ እናቴ ምሳ ታበላኛለች። ወደ ስታዲየም አካባቢም እንዲሁ ሌላ እናት አለችኝ። ትዕግስት ጋር መሄድ በጣም ያዋጣል። እፊቷ ሲጋራ ጨሳለሁ አልፈራትም። ለትንባሆው ትልና ሁለት ሶስት ብር ትሰጠኛለች። ታዲያ ምን ትፈልጋለህ? አሪፍ ቅሪውጥና አይደል? ይልቅ ከአባይ ነገር እንዴት እንዴት ከመታሰር እንዳመለጥ ላውራልህ። አንድ ጊዜ ሶስቱንን አንድ ላይ አድረን ነበር። ቦሌ ሩዋንዳ መታጠፊያ ትንሽ ገባ ብሎ ነው የገባነው። ከመሸ በኋላ ነበር። በተወሰኑ ደቂቃዎች ልዩነት ተነጣጥለን ብንገባም የሆነ አብዮት ጥበቃ ጨለማ ውስጥ ሆኖ ቢያንስ ሁለታችንን አይቶናል። በኋላ እንደሰማነው አብዮት ጥበቃው ስንገባ ያየን ልጆች ጸጥሎጦች ነበር። ለማረጋገጥ ፈልጎ እስክንወጣ ድረስ እዛው ሆኖ ጠበቀን። አልወጣ ስንለው ከሌሎች አብዮት ጥበቃዎች ጋር ቤቱን እንፈትሽ ብለው ይመጣሉ። ግቢው ውስጥ ኃይለኛ ውሻ ስለነበር አጥሩ አጠገብ እንኳ አላስጠጋላቸው። ቤት ውስጥ የነበረችው ወጣት ልጅ ችግር ካለ ምልክት እንድትሰጠን ላክናት። አብዮት ጠባቂዎቹ እየጮሁ ውሻውን እንድታስርና በሩን እንድትከፍት ሲያዟት ሰማን። ለምንድን ነው መከፍተው? እናንተ እነማን ናችሁ? እያለች ደጋግማ ስትጠይቃቸው አብዮት ጠባቂዎች መሆናቸውን ይነግሯታል። ለእኛ ምልክት እንዲሆነን የምን አብዮት ጥበቃ እያለች ስትጮህ በጓሮ በኩል የጎረቤት ቤት አጥር ዘለን ገባን። ዋናውን በር በግድ አስከፍተው ሲገቡ ስለተሰማን ከነበርንበት ግቢ ወጥተን ዋናው መንገድ ላይ ወጣን። ሰዓቱ ከምሽቱ 5 ሰዓት አካባቢ ስለነበር መንገድ ላይ የሰው ዘር አይታይም። ዋናው የቦሌ መንገድ ላይ 2 ፖሊሶች የድልድዩ ጠርዝ ላይ ቁጭ ብለው ወሬያቸውን ይጠርቃሉ። ሰዓት እላፊ ስለሆነ መንገድ ላይ መንቀሳቀስ አደገኛ ነው። ስለዚህ ወደ ኋላ ተመልሰን በወንዙ ጥግ ጥግ አድርገን ድልድዩ ስር ገባን። እዛው እንዳረፈት ከሌሊቱ 6 ሰዓት ሆነ። ፖሊሶቹ ድልድዩን ለመጠበቅ የተመደቡ ስለነበር ከአካባቢው አራቁም። ለነገሩ እነሱ ባይኖሩም ሰዓት እላፊ ስላለፈ ወጥተን ለመሄድ አንችልም። በዚህ ላይ ሁላችንም ወረቀት ይዘናል። ያለን አማራጭ እዛው ማንጋት ነበር። አንደኛው ልጅ ተመልሰን ወደ ቤት እንድንገባ ሐሳብ አቅርቦ ነበር። እኔና አባይነ ግን ስለቀፈፈን አልፈለግንም። እዛው አደራችሁ ማለት ነው? ታዲያስ ማደሩ ባልከፋ፣ አሳራችን መች አለቀ? ለካ የድልድዩ ስር ቋሚ የጅቦች መንገድ ነበር። መጀመሪያ ከአንድ አቅጣጫ 2 ጅቦች መጡብን። በድንጋይ አባረርናቸው። ብዙ ሳንቆይ በሌላኛው አቅጣጫ ሌሎች መጡብን። በተመሳሳይ ሁኔታ አጣደፍናቸው። ጅብ ጉልበት እንጂ ልብ የለውም የሚባለው እውነት መሆኑን ያኔ ነው ያረጋገጥኩት። የድልድዩ ስር ዋና የጅቦች ጎዳና መሆኑ ስለገባን ድንጋይ መሰብሰብ ጀመርን። በቀኝ ሲመጡ ስናባረር፣ በግራ ሲመጡ ስናባረር፣ አንድም ጅብ ድልድዩን ሳያቋርጥ የጸረ ጅብ ስኳድ እዛው አቋቁመን በድንጋይ ሩምታ ወድረን እንደያዝናቸው ወለል ብሎ ነጋ እልሃለሁ። እውነትም ጸረ ጅብ ስኳድ። አብዮት ጥበቃዎቹስ? ልጅቷን እነማን ናቸው የገቡት? ውለጃቸው ብለው አንገላቷት። እሷ ግን የወንድሜ ጓደኞች ነበሩ፣ ጠብቀው ሲያጡት ተመልሰው ሂደዋል ብላ ችካለች። ቤቱን ፈትሸው ሲያጡ ሄዱ። በጣም ስለተጠራጠሩ ሌሊቱን ሙሉ ከዚያው አካባቢ አልጠፉም ነበር። አንደኛው ልጅ ያለንን ሰምተን ወደ ቤት ተመልሰን ቢሆን ኖሮ አልቆልን ነበር። ልጆቹ አሁንም አሉ? ያኛው ልጅ የት እንዳለ አላውቅም። ለነገሩ ብዙም አንተዋወቅም ነበር። ለጥቂት ጊዜ ፍራ ነበር የተገናኘነው። ካባይነ ጋር ግን ጥቂት ወራት አብረን ሰራንና እሱ ወደ ሌላ ሪጅንና ፍራ ስለተዘዋወረ ተለያየን። አልፎ አልፎ ግን መንገድ ላይ እንገናኝ ነበር። ቆይቶ ተያዘ። በጥይት ተመቶ ነበር አሉ። በኋላ ማከላዊ እስር ቤት አቆይተው ከሌሎች ልጆች ጋር እንደገደሉት ሰማው። በመካከላችን የተለመደው ጸጥታ ነገሰ። የባጤ ቆጡን እያወራው ሐሳብ ውስጥ እንዳይገባ ካደረኩ በኋላ የቀረን ነገር ከሌለ ለዛሬው ይብቃ አልኩት። ግድ የለም ትንሽ ላውራሃልና ስለ መሐመድ ቀጠለልኝ። ወጥኚ መሐመድ አባቱ ሙስሊም እናቱ ክርስቲያን ነበሩ። ያደገው አባቱ ጋር ስለሆነ ስሙም የሙስሊም ሃይማኖቱም እስልምና ነበር። የሚኖረው ስቴዲየም አካባቢ አፓርትመንት ላይ ነበር። ከታላቅ ወንድሙ ጋር ከመሐመድ ጋር የተዋወቅነው በ1968 አካባቢ ነው። ለኔ መድረስ የሌለበት ኮድ በስህተት ተሰጥቶኝ ነበር ላገኘው የቻልኩት። ስህተቱ እንደታወቀ ከኔ ጋር የነበረው ግንኙነት ተቋረጠና ወደ ተፈለገበት መዋቅር ተላለፈ። ከዚያ በኋላ ስታዲየም አካባቢ እንተያይ ነበር። በዚያ ሁኔታ ላይ እያለን ለሚሳደዱ አባላት መጠለያ የሚሰጥ ሰው አለ ተገናኝ ተብዬ ኮድ ተሰጥቶኝ ልገናኝ ሲሄድ መሐመድ ሆኖ አረፈው። ከዚያ በኋላ የምር ጓደኞች ሆን። ትርፍ ጊዜ ሲኖረን እንገናኛለን፣ ሻይ ቡና እንላለን። አብዛኛው ጨዋታችን ከፖለቲካ ውጭ ነበር። ወንድ ለጤ የነበረው ታላቅ ወንድሙ እቤት በማይኖርበት ቀን ወይም የሚጠለል ሰው ከሌለ አብረን እናድራለን። ቆይቶ እኔ ስለታሰርኩ ተለያየን። ታስሬ ስፈታ እቤቱ ሄድኩ። ቤቱ ተለቆ ታሽጓል የሚል ጽሑፍ ተለጥፎበታል። ታላቅ ወንድሙ ከኢትዮጵያ ውጭ መሰለኝ በስራ ምክንያት እንደወጣ፣ መሐመድ ደግሞ በ1970 አጋማሽ መታሰሩን ሰማው። ከዚያ በኋላ የት እንደደረሰ እንደማይታወቅ ከጥበቃ ሰራተኞች አረጋገጥ። በሕይወት ሊኖር ይችላል በሚል የመነመነ ተስፋ ዘመዶቹን መፈለግ ጀመርኩ። ዝርዝሩ ብዙ ስለሆነ ያንን ልተወው። በመጨረሻ ልጃቸውን ፍለጋ ከክፍለ ሀገር የመጡትን እናቱን መርካቶ ሰባተኛ አካባቢ ዘመድ ቤት ተጠግተው አገኘኋቸው። መሐመድ ወንድምና እህቶች ቢኖሩትም ሁሉም የአባቱ ልጆች ነበሩ። እሱ ግን አንድ ለእናቱ ነበር። እናቱን ሳገኛቸው ቅስማቸው ተሰብሮ ነበር። አንተዋወቅም። የእሱ ጓደኛ ነኝ ስላቸው እሱን ያገኙ ያህል ነበር የተደሰቱት። ከዚያ በኋላ የተቻለኝን ያህል እጠይቃቸው ነበር። የልጄን ቁርጥ ሳላውቅ አገሬ አልገባም ብለው እዚሁ አዲስ አበባ የዘመድ ቤት እየቀያየሩ ሲኖሩ ነበር። ኋላ ላይ መንኩሰው ነበር። ከጥቂት ዓመት በፊት ቁርጣቸውን ሳያውቁ አረፉ። ይህን የዚያን ዘመን የሰቆቃ ታሪክ መስማት ሰላም የሚያሳጣ ሆኖ ነው ያገኘሁት። የመሐመድን ታሪክ እንደጨረሰ ሽንቴን ልሽና ብሎ መታጠቢያ ቤት ገባ። መቆየት ከሚገባው በላይ ብዙ ቆይቶ ተመለሰ። ሁኔታው ስላላማረኝ የዕለቱን ጨዋታ እዛው አቁሜ ለሌላ ቀን ተቀጣጥረን ተለያየን። ከ15 ቀን በኋላ ስንገናኝ ስለ አንዲት ሴት ልጅ እነግርሃለሁ ይለኝ የነበረውን አስታወስኩትና ስለ እሷ ባጭሩ እንዲነግረኝና ወደ ተዘጋጀውበት ጉዳይ እንድንገባ ጠየቅኩት። የምን ሴት ልጅ ብያለሁ እንዴ ብሎ ሊዋሸኝ ፈለገ። አዎ ብለኸኛል አልኩት ፍጥም ብዬ። ተው እባክህ ዝም ብሎ ነው አይነት ነገር የሚል መልስ ሰጠኝ። ችክ አልኩበት። ከብዙ ውትወታ በኋላ አይናለም ስለሚላት አንዲት አባላቸው ልብ የሚሰብር ታሪክ ነገረኝ። ወራቱን በማላስታውሰው በ1969 ዓመተ ምህረት መጨረሻ አንዲት አባልን እንድገናኝ የተለመደውን ኮድ ከሚመለከተው ልጅ ተሰጠኝ። በተናጠል እያገኘኋት እንድቆይ ብቻ ነበር የተነገረኝ። የቀጠሩ ሰዓት ምሽት ሁለሳ ተከባቢ መስለኛል ከብሔራዊ ቲያትር ከፍ ብሎ ባለው የብሔራዊ ቤተ መጻሕፍት ፊት ለፊት ባለው ዋና መንገድ ላይ ነበር። እጅን ኪሴ ከትቼ ቀስ እያልኩ ሲሄድ ነጠላ ለብሳና ተለቅ ያለ ፌስታል አንጠልጥላ አንዲት ወጣት ከላይ ወደ ታች መጣች። ቀጭን ረዘም ያለች ጠይም ወጣት ናት። ቆዳችንን ተቀያይረን ጨረስንና ተያይዘን መንገዳችንን ጀመርን። በመጣሁበት አቅጣጫ መመለስ ስለማልወድ አስፋልቱን ተሻግረን የአርቲስቲክ ማተሚያ ቤት የሚወስደውን የውስጥ ለውስጥ መንገድ ይዘን ወደ ብሔራዊ ቲያትር ጀርባ ቀናን። ስትመለሽ እንዳይርቅሽ ወደምትሄጂበት አቅጣጫ እየሄድን እናውራ ስላት ግር አላት። አንተ መጠለያ እንደምትሰጠኝ ተነግሮኝ ነው እኮ ያገኘው። እንዴት እንዲህ አይነት ስራ ይሰራል? እኔ እኮ በጣም የምፈለግ ነኝ። ነገ ከነገ ወዲያ ፎቶግራፊ በጋዜጣ ላይ መውጣቱ አይቀርም በማለት ብስጭት አለች። ደነገጥ። እሱ እንደምትለው አልተነገረኝም። የተባልኩት አግኛት ብቻ ነበር። የሰማሁትን ተጠራጠርኩ። ደጋግሜ ለማሰብ ሞከርኩ። አልተሳሳትኩም። ልጁ የነገረኝ የተወሰነ ጊዜ እያገኘኋት እንድቆይ ነበር። መጠለያ ለመስጠት የተለመደው አሰራራችን ቀድሞ ለኔ ተነግሮ ነው። ያን አስረዳዋት። ያልኳት ሁሉ ቢገባትም ከድንጋጤዋ ግን አልተመለሰችም። ባለቀ ነገር ከመጨነቅ መፍትሄ ወደ መፈለጉ መሄድ አለብን በማለት አሰብኩ። መፍትሄ ሰጪው ደግሞ እኔው ነኝ። መላ እንደሚኖር ስነግራት ተረጋጋች። ሜክሲኮ ያለው መጠለያችን በወቅቱ ነፃ ነበር። ሆኖም ቀድሜ ሳላረጋግጥ በዚያ ምሽት መሄድ አደጋ ያስከትላል። ሰዓቱ አብዮት ጥበቃዎች የሚዘዋወሩበት ነበር። የስታዲየሙ መጠለያ ደግሞ በሌላ ልጅ ተይዟል። ሶስተኛው ነፃ ቤት ኦሊምፒያ ነው። ቀድሜ ባልጠይቃቸውም እዚያ ለመሞከር አሰብኩ። ያ ካልተቻለ እኛ ቤት ይሻት እንደሚል ነገርኳትና አረጋጋዋት። ሁለታችንም ገንዘብ ስላልነበረን በታክሲ መሄድ አልቻልንም። በእግራችን የምንሄድ ከሆነ ውስጥ ለውስጥ ውሰደኝ ስላለችኝ የኮሜርስ ኮሌጅን በስተቀኝ ትተን ሴተኛ አዳሪዎች በሚበዙበት በአሁኑ በመድን ፎቅ ጀርባ የውስጥ ለውስጥ መንገድ ለጋር ጫፍ ደረስ። በቀድሞ አሸዋ መሸጫ በነበረው መንገድ አድርገን በመሿለኪያ በኩል ውስጥ ለውስጥ ኦሊምፒያ ደረስ። የሰፈር ሰዎች እንዳያዩን በማውቀውና የመንገድ መብራት በሌለው በኩል አድርገን እትየተዋቡ ቤት ሄድ። እሷን ጨለማ ቦታ ላይ አቁሜ ወዳጃችን ቤት ገባው። እትዬ አልነበሩም። ራቅ ያለ ቤት፣ ለቅሶ ቤት ለማደር ይመስለኛል ሄደዋል ተባልኩ። ያለኝ የመጨረሻው አማራጭ እኛው ቤት መውሰድ ነበር። ቤት ስንደርስ ሶስት ሰዓት ቢሆን ምንም አልቀረው። እናቴ፣ እማሆይ፣ እህቴና ወንድሞቼ ያቺን ለግላጋና ጠይብ ልጅ ይዤ ስገባ ተገርመው ያዩኛል። ለምን እንዳመጣኋት ማን እንደሆነች አልተናገርኩም። ወዲያው ለሁለታችንም ምራት ቀረበልን። ይህንን ትፍረቴን ተጫዋች እላታለሁ። አሁን የዘነጋሁትን የፈጠራ ስሟን እየጠራው ቡና ተፈልቶ መጠጣት ስንጀምር ሁላችንም ተረጋጋን። የፈጠራ ታሪኬን ደረደርኩ። ሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት እንደምንተዋወቅ፣ አብረን ዘመቻ እንደነበርን፣ አባቷ ክፍለ ሀገር ሲሄድ እንጀራ እናቷ ጋር ስትጣላ ከቤት እንዳባረረቻት፣ አባቷ በሶስት ቀን ውስጥ እስኪመለስ ድረስ እንዳመጣኋት አፌ ላይ እንደመጣልኝ ዘበዘብኩ። አይናለም ውሸቴ ገርሟት ግንባሯን አጨማዳ ታየኛለች። እቤት ያለ ሰው በሙሉ የእንጀራ እናቷን ስም በማንሳት በሐሜት ቆጨቅናት፣ ዘለዘልናት። ብዙ ቆይተን በጣም ስለበሸ የምትለብሰው ተሰጥቷት ፎቴ ላይ አደረች። ጠዋት አብረን ቁርስ በልተን የሚነበቡ የድርጅቱን ጋዜጦችና ሌሎች መጽሐፍት ሰጥቻት ወደ መደበኛው የሩጫ ስራዬ ሄድኩ። ልጁን ሳገኘው አይናለም መጠለያ እንደምትፈልግ ለምን ቀድሞ እንዳልነገረኝ በንዴት አይነት ስሜት ጠየቅኩት። እሱም ጉዳዩን እንደማያውቅና ከኔ ጋር እየተገናኘች እንድትቆይ ብቻ እንደተነገረው ገለጸልኝ። በዚያ ምስጥራዊ ድርጅት ውስጥ ማን ነው ያለ ሃይባት? ከዚያ በኋላ አልተነጫነጭኩም አልተቆጣሁም። ለማንኛውም የድርጅታችንን ስህተት እንደተፋት ቆጥሬ በፍጹም አላውቅም። አስቸጋሪ ተልእኮም ካለ ከመፈጸሙች ለሰከንድ እንኳን አላመነታም ነበር። ይህ ደግሞ የኔ ብቻ ሳይሆን የአብዛኛው አባልም ስሜት እንደነበር በእርግጠኝነት እናገራለሁ። ለማንኛውም የአይን አለም ጉዳይም በዚሁ ተዘጋ። በቃ መጨረሻው እንዴት ሆነ? አትቸኩል፣ ታሪኩ ብዙ ነው። መጀመሪያ አይን አለም የነገረችኝን ላጫውትህ። ወደ ጎተራ በሚወስደው መንገድ በቅሎ ቤት አካባቢ ኗሪ ነበረች። በአንድ ክፉ ቀን ተያዘች። እንዴት እንደተያዘች የነገረችኝን አሁን ዘንግቼዋለሁ። የታሰረችው ግን በዚያን ጊዜ ሁለተኛ ፖሊስ ጣቢያ ነው። 4 ኪሎ ብርሃንና ሰላም ማተሚያ ቤት አካባቢ ባለው የትራፊክ መብራት ጫፍ ላይ ነበር። አሁን ፈርሶ ኮንዶሚኒየም ቤቶችና አጠገቡም የመሬት አስተዳደር ፎቅ ተሰርቶበታል። የጣቢያው ግቢ በተነጻጻሪነት ጠበብ ያለ ሆኖ ከጀርባ በኩል የሚዋሰነው ከአካባቢው ነዋሪዎች ጋር ነው። የጓሮ አጥሩ እንደ ነገሩ የተሰራ ሲሆን በመሃል ገደላማ ቢጤ ባዶ መሬት አለ። እስረኞች ወደ ሽንት ቤት የሚሄዱት በእስር ቤቱና በዚያው አጥር መካከል ባለ ጠባብ የጓሮ መንገድ ነው። ስለዚህ 2 እና 3 ሰው ሆኖ ጎን ለጎን ለመሄድ አያስችልም። ሽንት ቤት የሚኬደው በሰልፍ ነው። ሲሄዱም ፖሊሶች ከፊትና ከኋላ ያጅቧቸዋል። በዚህ አይነት አካሄድ የእስረኞች ሰልፍ ሲረዝ መሃል ላይ የሚሆኑት እስረኞች ከፖሊሶች እይታ ውጭ የመሆን እድል ነበራቸው። አይናለም ይህን ሁኔታ በደንብ አጥንታለች። በመጨረሻም በዚሁ ደካማ አጥር ሾልኮ መሄድ እንደምትችል ተማምና ነበር። እናም እንደምታምናቸው 2-3 ሴት እስረኞች ታማክራቸዋለች። አንዳቸውም ሐሳቧን አልተቀበሏትም። እንዲያውም ሙከራው ለበለጠ አደጋ እንደሚያጋልጥና ከተያዙ ለሞት እንደሚዳርግ በአጽንኦት ይነግሯታል። አይናለም አልተዋጠላትም። ለብቻዋ ሙከራ ማድረግ እንዳለባት ወሰነችና ለጥቂት ቀናት ሐሳቡን ድጋሚ ሳታነሳ በመቆየት ልጆቹን አዘናጋቻቸው። አንድ ቀን እንደተለመደው ወደ ሽንት ቤት ተሰልፈው እየሄዱ ነበር። ከፊትና ከኋላ የነበሩት የሴት ፖሊሶች እይታ ውጭ መሆኗን ስትረዳ ከሰልፍ በመውጣት በዚያ እንደነገሩ በተሰራ አጥር ሾልካ አመለጠች። ከፊትና ከኋላ የነበሩት እስረኞች አይተዋታል። ሆኖም ምንም እንዳልተፈጠረ ሽንት ቤት ደርሰው ተመለሱ። ከሰዓታት በኋላ አይናለም መጥፋቷ ተረጋገጠ። እሷ ግን በዚያ ሰዓት ወደ መረጠችው መጠለያ ቤት በመሄድ በሰላም ደርሳለች። የተጠለለችበት ቤት የሚያጋልጣት ስለሆነ ቤቱ ይቀየር ተብሎ ነው ከኔ ጋር እንድትገናኝ የተደረገው። Thank you.
Thank you.